ለዳሴ ግድብ አካባቢ የደን ምንጣሮ ከጋርዱላና አሌ ዞኖች የመለመላቸውና ለሥራው በጉዞ ላይ ያሉ በምስራቅ ጎጃም ዞን በፋኖ ታጣቂዎች የተያዙ የቀን ሰራተኞችን ለማስለቀቅ ጥረት እያደረገ እንደሆነ ቀጣሪ ኩባንያው አስታወቀ። ትላንታር መጋቢት 6 2016 ዓ.ም ተመረተ ከምሽቱ 3 ሰዓት ላይ ያነጋገርናቸው የአማራ ፋኖ በጎጃም ቃል አቀባይ መሆናቸውን የገለጹት ፋኖ ማርሸት ጻሃዬ ለአሜሪካ ድምጽ በሰጡት ቃል ታጋቾችን በ72 ሰዓታት ውስጥ ለቀይ መስቀል እንደሚያስረክቧቸው ገልጸዋል። የቀጣሪ ኩባንያው ኒኮትካ ኮንስትራክሽንና ትሬዲንግ ኃላፊነት የተወሰነ የግል ማህበር የፕሮጀክት ስራ አስኪያጅ አቶ ሙልጌታ አለነ በታጣቂ ኃይሉ ተይዘው የተወሰዱት የቀን ሰራተኞች ቁጥር 272 እንደሆነ ለአሜሪካ ድምጽ ገልጸዋል። በተያዘ የታገዱ ሰራተኞች ወታደራዊ ስልጠና እንዲወስዱና በውጊያ እንዲሳተፉ እየተገደዱና የግድያ ዛቻም እየደረሰባቸው እንደሆነ መስማታቸውን ቤተሰቦቻቸው ለአሜሪካ ድምጽ ተናግረዋል። ባለፈው የካቲት 18 ቀን 2016 ዓ.ም ምረት በመንግስትና ህጋዊ ቅና ባለው ተቋም ለስራ ተመልምለው ሲጓዙ ለታገቱ ወጣቶች ጉዳይ የደቡብ ኢትዮጵያ ክልልም ሆነ የፌደራል መንግስት ተገቢ ትኩረት መንፈጋቸውን የጠቀሱ ቤተሰቦቻቸው የሰብአዊ መብት ተሟጋች ተቋማትም ዝምታ መምረጣቸው እንዳሳዘናቸው ገልጸዋል። በጉዳዩ ላይ የደቡብ ኢትዮጵያ ክልል ሰራተኞችና ማህበራዊ ጉዳይ ቢሮን እንዲሁም የኢትዮጵያ ሰብአዊ መብት ኮሚሽን አስተያየት ለማካተት ያደረግነው ሙከራ ኃላፊዎቹ ስልካቸውን ስለማያነሱ አልተሳካም። የዋሳው ዘጋቢያችን ዮናታን ዘብዲዮስ ተጨማሪ አለው።
ከደቡብ ኢትዮጵያ ክልል ጋርዱላና አሌ ዞኖች ተነስተው ለደን ምንጣሮ ስራ ወደ ታላቁ የኢትዮጵያ ህዳሴ ግድብ እያመሩ ባለበት ወቅት በአማራ ክልል ምስራቅ ጎጃም ዞን ጎዛሚን ወረዳ አካባቢ በፋኖ ታጣቂዎች ተያዙ የቀን ሰራተኞችን ለማስለቀቅ ጥረት እያደረገ እንደሚገኝ የሚልመላና የቅጥር ሂደቱን የፈጸመው ኒኮቲካ ኮንስትራክሽንና ትሬዲንግ ኃላፊነቱ የተወሰነ የግል ማህበር አስታውቋል። የታገቱ ሰራተኞች ቁጥርም 272 እንደሆነ የቀጣሪ ኩባንያው የፕሮጀክት ስራ አስኪያጅ አቶ ሙልጌታ አለኔ ለአሜሪካ ድምጽ ተናግሯል።
አራት ሰራተኛ ላይ ያስፈቀር 272 ሰራተኛ ከጋርላና ከአሌ ዞን ጋር ወስደን ያው መንገድ ላይ ችግር ገጥሞናል። ችግሮቹን ደግሞ በአካል እኔም ራሴ እጅ በአካል በአገር ሽማግሌም በምንም እንትን እያለ ነው ሙሉ መረጃ ያለውን ነገር በዶክመንትም እንትን የተደገፈ ሙሉ መረጃ በዚህ ሁለት ቀን ውስጥ ወይም ነገ ከፋት የምንሰጥ ይሆናል።
ግን ከዛ በፊት አንድ ጥያቄ ልጠይቆት፣ ቁጥሩ በትክክል አሁን ደራሼ ወይም ከጋርዱላ ዞን ሄዱ የሚሉት ሰዎቹ 246 ናቸው። ከአለ ደግሞ 38 ሰዎች ይላሉ። በድምሩ 282 ነው የሚባለው።
በጣም ስጠት ነው። ይሄ ሰነድ አለ፣ አፈርጃ አለ። ዝም ብሎ አይደለም፣ ከዞኑ ጋር ተፈራርመን እያንዳንዱ ዶክመንት አላቸው። በዛ ዶክመንት መሰረት ነው የምናወራ እንጂ ዝም ብሎ ማንኛቸውም ተነስቶ ይሄን ያክል ነው ይሄን ያክል ነው አይደለም። እኛ የወሰድን ሰው ነው የወሰድን፣ የሰው ልጅ ነው የወሰድን። የወሰድናቸው ሰነዶች ደግሞ ተፈራርመን በህጋዊ መንገድ ነው ሄዱ።
የሰራተኞችን ቅጥር የህዳሴ ግድቡ ከሚገኝበት አካባቢም ከመፈጸም ይልቅ በእጅጉ ከራቀው የደቡብ ኢትዮጵያ ክልል ጋርዱላና አሌ ዞኖች ለምን መመልመል እንዳስፈለገም የአሜሪካ ድምጽ ጠየቃቸው። አቶ ሙልጌታ ባለን ልምድ ለስራው አግባብነት ያላቸው ጠንካራ ሰራተኞች በመሆናቸው ነው ሲሉ ምላሽ ሰጠዋል።
ድርጅታችን በ2015 በታላቁ የህዳሴ ግድብ ሙሌት ሙሊዞ ከመብራት ኃይል ጋር ከተለያዩ ክልሎች አምና በ2015 በተለያዩ ክልሎች ከአማራም፣ ከቢሻንጉልም፣ ከሁሉም፣ ከደቡብም ከሁሉ ሰራተኛ ወስደናል። ወስደን አሰርተን አግባቡ መልሰናል። ከዛ በ2016 ያለውን ነገር የክልሎች የሄዱትን ሰራተኞች ስንገመግም በስራ ልምድ አላቸው። በአፋር በተለያዩ ክልሎች እየሄዱ እንደ ድርጅትም ስንገመግም የእነሱ ስራ ውጤታማ ናቸው። ባለፈው አመት የነበረው ማለት ነው። አሁንም ክልሉ ሰራተኛና ማህበራዊ ጉዳይ ደብዳቤ ለመጻፍ ለደቡብ ክልል ሰራተኛና ማህበራዊ ጉዳይ ደብዳቤ ጽፈን ከአሌ ዞንም ጋርዱላ ዞን ወዘናል ሰራተኞቹ።
ለምንድን ነው ግን አቶ ሙሉጌታ በዛ በኩል መሄድ አስፈለገው? አሁን በተያዙበት መንገድ ለምን ሄዱ? ጦርነት ያለበት አካባቢ እንደሆነ ይታወቃል። ለምንድን ነው በዛ በኩል ተወሰዱት ተብሎ የሚቀርብ ጥያቄ አለ።
እንግዲህ እኛ የያዝነው የሀገር ፕሮጀክት ነው። ውል ገብተናል። በውላችን መሰረት መንገዱ ሌላ መንገድ የለውም። አምናም ስንወስድ የነበረ ከኮንሶ 2000 በላይ ሰራተኛ ወስደናል። ከኮንሶ አምና በ2015 ማለት ነው። የወሰድንም በዚህ ነው። አሁንም ጋር ላይ ነበር የምንገባ በዚህ ባለው ጠብ ምክንያት ሳንገባ ቀረን። ከዛ አሁን ሲረጋጋ ተረጋግቷል፣ ግቡ ተባል፣ ገባን።
አሁን ገንዘብ ተጠይቃችኋል ይባላል። እውነት ነው የሰጣችሁት ገንዘብ አለ ለታጣቂ ቡድን?
አሁን እኛ ይህን ሙሉ መረጃ በዚህ ሁለት ቀን ውስጥ የምናቀርብ ይሆናል። ከዚህ በላይ
አቶ ሙሉጌታ፣ ደህንነታቸው የልጆቹ ደህንነት አሁን በምን አይነት ሁኔታ ውስጥ ነው ያሉት?
ደህንነታቸው በጣም ሰላም ነው።
በምን አረጋገጡ?
ያው በአካል እዛው አካባቢ ነው ያለው። በአካል ስላለው በአካል ያለውን ነገር በቅርቡ እየተከታተልኩ ነው። በሀገር ሽማግሌም በምንም ልጆቹን ለማስወጣት ትኩረት አድርገን እንደ ድርጅት እየሰራን ነው።
ኩባንያቸው ኒኮቲካ ኮንስትራክሽንና ትሬዲንግ ሐላፍነቱ የተወሰነ የግል ማህበር በኢትዮጵያ የንግድ ህግ የተመዘገበና ከመላ ያገሩት ክፍሎች ሰራተኞችን ለስራ የመለመለ የሚቀጥር ህጋዊ ተቋም እንደሆነም የፕሮጀክቱ ስራ አስኪያጅ አቶ ሙልጌታልን አክለው ገልጿል። በተያያዘም በመንግስትና ህጋዊ ዕውቅና ባለው ተቋም ለስራ ተመልምለው በስምርት ላይ ያሉ በፋኖ ታጣቂ የተያዙ ወጣቶች በአስቸጋሪ ሁኔታ ውስጥ ናቸው ሲሉ ቤተሰቦቻቸውና የዞኑ ባለስልጣናት ለአሜሪካ ድምጽ አስታውቀዋል። ታጋቾቹ ከአካባቢያቸው የተወሰዱት ባለፈው የካቲት 18 ቀን 2016 ዓመተ ምህረት ነበር። ከጋርዱላና ከአለ ዞኖች አስተዳደር በተገለጸው መረጃ መሰረት የታገቱት ሰዎች አጠቃላይ ቁጥር 282 ሲሆን 246ቱ ከጋርዱላ ዞን 38ቱ ደግሞ ከአለ ዞን አለ ዙሪያ ወረዳ የተመለመሉ ናቸው። ከታጋቾቹ ውስጥ ታላቅ ወንድማቸው እንደሚገኝበት የተናገሩት አቶ ወሰን ኩናሎ ወጣቶቹ ወታደራዊ ስልጠና እንዲወስዱና በውጊያም እንዲሳተፉ የተገደዱ እንዳሉ መስማታቸውን ለአሜሪካ ድምጽ ተናግሯል።
ምናልባት ከጊዜ በኋላ ሊፈቱንም ይችላሉ፣ ግን ታስረና ጫካ ውስጥ ነው ያለ ነው የሚለው መረጃ ብቻ ነበር የሰጠው። አሁን ግን ከባለፈው ሮብ ጀምሮ በዚህ ሳምንት ሮብ ማለት ነው ከዛ ጀምሮ ትሄዳላችሁ ተብለን ነበር። ከዛ በኋላ ተሳፍረን የተወሰነ መንገድ ከሄድን በኋላ ወደ ጫካ ወደ ገደላ ገደል የወሰዱን እረሽናችኋለን፣ እንጨርሳችኋለን እያሉ ምግብ የሚሰጡ አይደለም። በቀን የምንውልበት ይሄ ደረቅ በቆሎ ታውቃለህ ጥሬ እሱን እየሰጡ በቀን እኛ እሱን በውሃ እንትን እያደረግን እያረሰረስን እሱን በልተን ነው የምንውለው። እና እነሱ ራሱ ባይጨርሱ ራሱ ረሀቡ ይጨርሰናል። ምናልባት መንግስት ወደዛ ስለኛ የሚናገረው የሚለው ነገር ካለ ድምጣችን ተሰምቶ የምታደግ ነገር ቢሰራ ብለው ነበረ ሀሳባቸውን ሲያስቀምጦ ነበረው።
ይህ ሰብአዊ ስሉ የገለጹት እንግልት የደረሰባቸውና ለረሀብም የተዳረጉ ናቸው ሲሉም አቶ ወሰን አክለዋል። ከታጋቾቹ አካባቢ ነዋሪዎች ውስጥ ስማቸው በይፋ እንዳይጠቀስ ተጠየቁን አስተያየት ሰጪ ወጣቶቹ ተይዘው ከተወሰዱ ሶስተኛ ሳምንት አልቆ አራተኛው ሳምንት ቢጀመርም ይህ ነው የሚባል መፍትሄ የሰጠን አካል የለም ሲሉ ቅሬታቸውን አሰምተዋል።
ከዚህ በኋላ እንደው እናንተንም ይወታችሁን ዋስትና እንደሌላችሁ ራሳችሁንም ይወቁ ምናምን እያሉ እኛንም እያስፈራሩ ነው። በዛው ላይ ከባድ ረሀብ በቃ በልተን ራሳችንን ህይወት የምናቆይበት እንኳ ብዙም ያገኘን አይደለም እና በጣም የተሰቃየን ነው ብሎ ስቲል የሆነ ብራዘር ደውሎ እያወራ ነበር። እና ብቻ የትላንትና ቀንና የዛሬውን ቀን መረጃ ደውለው አልነገሩም። ምናልባት ሚን ላይ እንደዋሉ አይታወቅም።
የግዶለ ከተማ ነዋሪው አቶ ዳት ኳየለም ጉዳዩ በደቡብ ኢትዮጵያ ክልልም ሆነም በፌዴራሉ መንግስት ትኩረት አለማግኘቱንና የኢትዮጵያ የሰብአዊ መብቶች ኮሚሽን ጨምሮ የሰብአዊ መብት ተሟጋቾችም ዝምታን መምረጣቸው እንዳሳዘናቸውም ተናግሯል።
አይነት ምላሽ እስካሁን ድረስ አንድ ያሉት ነገር የለም። አንዳች ነገር አልተማሁም። እኔ ኢሰማኮ የተናገሩት ነገር የለም። ምን መደረግ እንዳለበትም ከፌደራል መንግስትም ይሁን ከዚሁ ከኛ ከዞን አስተዳደር መንግስት አንዳች ስለ እነዛ ልጆች ያኔ ካመኑ በኋላ መፍትሄ እናፈላልጋለን ያሉት እስካሁን ዝም ብለው ነው ያሉት። አንዳችም ነገር የለም።
በሌላ በኩል የአማራ ፋኖም የጎጃም ቃል አቀባይ መሆናቸውን የገለጹት ፋኖ ማርሸት ጸሐዩ ማምሻውን ከአሜሪካ ድምጽ ባልደረባ ኤደን ገረመው ጋር ቆይታ አድርገውም ነበር። ዛሬ አርብ መጋቢት 6 ቀን 2016 ዓ.ም ምረት ከምሽቱ 3 ሰዓት ላይ ቪኦኤ ያነጋገራቸው እኚሁ የፋኖ ቃል አቀባይ ታጋቾችን በ72 ሰዓታት ውስጥ እንደሚለቋቸውም ተናግሯል።
በጣም ነው ማመሰግነው ለዚህ ቃለ መጠይቅ ፈቃደኛ ስለሆኑልኝ። እስቲ ራስዎትና ኃላፊነቶትን ወይም ደግሞ በፋኖ መዋቅር ውስጥ ያለውትን ኃላፊነት ያስተዋውቁልኝ።
ፋኖ ማርሸት ጻይ ይባላለሁ። የአማራ ፋኖ በጎጃም የህዝብ ግንኙነት ኃላፊና ቃል አቀባይ ነኝ።
በጣም ነው ማመሰግነው በድጋሚ። ከሰሞኑ ለህዳሴ ግድብ የደን ምንጣሮ ስራ ለመስራት ከጋርዱላና አሌ ዞኖች የተመለመሉ 272 የሚደርሱ ግለሰቦች ማገታችሁን በዚሁ በእኛ ጣቢያ ላይ አረጋግጣችሁልናል። ግለሰቦች እንግዲህ ስራ ፍለጋ የወጡ ወጣቶች ናቸው ሲሉ ቤተሰቦቻቸው እንዲሁም ደግሞ ቀጣሪ ኩባንያው በመናገር ላይ ይገኛሉና እስቲ እናንተ በዚህ ጉዳይ ላይ በአሁን ሰዓት ያላችሁ አቋም ምንድን ነው?
እኛ እንዳረጋገጥነው ልጆቹ አውቀውም ተጭበርብረውም ወደ ጎጃም ወደሚገኘው ብርሸለቆ ወደሚባለው የወታደራዊ ማሰልጠኛ ተቋም እየተወሰዱ ያሉ ስለመሆናቸው ነው። ይሄ ለመሆኑ ደግሞ ተጨባጭ ማስረጃዎች አሉን። የመጀመሪያው በወታደራዊ ቋንቋ ጠርናፊ የሚባል ቃል አለ። ጠርናፊ ማለት አንድን የሚንቀሳቀስ ወታደራዊ ኃይል ምልምል ወይም የታጠቀ ኃይል የሚመራ ማለት ነው። እና የነዚያ ተጓዦች ጠርናፊዎች የአስር አለቃ ማዕረግ ሳይቀር ያላቸው አክቲቭ ወታደሮች መሆናቸውን ከራሳቸው መታወቂያ እዛቸውን፣ ኮራቸውን፣ ክፍለ ጦራቸውን፣ ሻለቃቸውን የሚጠቅስ መታወቂያ ይዘዋል። በኢትዮጵያ ሀገር መከላከያ ሰራዊት አርማ ያለው አክቲቭ ወታደሮች ስለመሆናቸው እነዚያ ወታደራዊ መሪዎች አረጋግጠናል። አንደኛው ይሄ ነው። ሁለተኛው በግል ስናናግራቸው አብዛኞቹ እንደሚያውቁ ወደ መሰረታዊ ውትድርና እንደሚገቡ እንደሚያውቁ፣ በዛ ያሉ በቁጥር ግን ግንዛቤው እንደሌላቸው ብቻ ከፍተኛ ገንዘብ እንደሚከፈላቸው ወደ አማራ ክልል መጥተው እንደሚያውቁ ነው ያረጋገጥነው። ሌላኛው ማስረጃችን አብይ አህመድ አሁን ያላት የሀገሪቱ መከላከያ ሰራዊት ቁጥር በፋኖ እየተደመሰሰ እጅግ በጣም ቁጥሩ የተመናመነ ስለሆነ በቅርቡ የመበተን አደጋ ስለገጠመን ክልሎች የኃይል መዋጮ አድርጋችሁ መከላከያ ሰራዊት ወደሚባለው ተቋም ግዴታ ወጣቶችን እየመለመላችሁ ትሰጡኛላችሁ የሚል ደብዳቤ ለክልሎች በጻፈው መሰረት የደቡብ ኢትዮጵያ ክልል እነዚህ ልጆች አዋጥቷል። ልጆቹም ተዋጥተው ወደ ብር ሸለቆ ወታደራዊ ማሰልጠኛ ገብተዋል።
ይህ ደብዳቤ መቼ ነው የተጻፈው?
አብይ አህመድ ከዚህ በፊት 3 ጊዜ ደብዳቤ ጽፏል። ነሐሴ መጨረሻ ላይ ደብዳቤ ጽፏል። ጥቅምት መጨረሻ ላይ ደብዳቤ ጽፏል። ጥር መጨረሻ ላይ ደብዳቤ ጽፏል።
ስለዚህ ማረጋገጫችሁ ምንድን ነው?
ይሄ እኛ የውስጥ የደህንነት ሰዎቻችን የሂውማን ኢንተለጀንስ ነው የምንጠቀመው። እኛ ሂውማን ኢንተለጀንስ ሜምበሮቻችን ያረጋግጡልን ነው። ተጨባጭ ነው። ሌላው አብይ አህመድ ዞኖችንም ክልሎችንም ነው ጥያቄ ያቀረበው። እኛ ግን ከዚህ በፊት ማንንም ክልል ማንንም ኢትዮጵያዊ ወታደር አዋጥቶ ኃይል አዋጥቶ ወደ ሀገሪቱ መከላከያ ሰራዊት ወደሚባለው ተቋም ቢገባ አማራን እንደወጋ አድርገን በታሪክ ስለምንቆጥረው ስለምንመዘግበው ማንም ክልል ማንም ኢትዮጵያዊ የዚህ ጥቁር ጠባሳ ታሪክ ባለቤት መሆን የለበትም የሚል ቅስቀሳ አድርገን አብዛኞቹ ክልሎች ኃይል አናዋጣም በማለት ተቆጥበው ነው ያሉት። ኃይል እናዋጣለን ካሉት መካከል የወልቃይት ጠገዴ ኃይል አውጥቷል እናውቃለን። የዋግህምራ ዞን አማራ ክልል ማለት ነው ኃይል አዋጥተው ወደ ጎጃም ብር ሸለቆ እና ወደ ጊሳ ወደሚባሉ ማሰልጠኛዎች ሲያስገቡ በደፈጣ ጥቃት ደምስሰናቸዋል። አብዛኞቹንም በሺዎች የሚቆጠሩትን ይዘን ተሃድሶ ስልጠና ሰጥተን ወደ ቤታቸው ሸኝተናል። ስለዚህ ከሰሜን ኢትዮጵያ ሲመጡ እውነተኛ ተዋጊ ምልምል ወታደሮች የሚሆኑበት፣ ከደቡብ ኢትዮጵያ ሲመጡ አገዳ ቆራጭ ጫካ መንጣሪ የሚሆኑበት ግንዛቤ እኛ ጋር የለም። ሌላው ምክንያታችን ከዚህ በፊት ከምስራቅ ኢትዮጵያ፣ ከምዕራብ ኢትዮጵያ፣ ከደቡብ ምዕራብ ኢትዮጵያ፣ ከደቡብ ኢትዮጵያ አዲስ አበባን ረግጠው ወደ ህዳሴው ግድብ የሚጓዙ ጎብኚዎች የሚሆኑ የጉልበት ሰራተኞች ከአዲስ አበባ በአምቦ በነቀምቴ አሶሳ አድርገው ነው ህዳሴው ግድብ የሚገቡት። በአማራ ክልል አቋርጠው የሚገቡበት ታሪክ አልነበረም። ነገር ግን ዛሬ እንኳን ቢሆን አሁን ባለንበት ወቅት ከፍተኛ ውጊያ አማራ ክልል እንዳለ እየታወቀ ከደቡብ ኢትዮጵያ በአዲስ አበባ አማራ ክልል አድርገው ወደ ጉባኤ የሚሄድበት ምክንያት የለም። እዚህ በብዙ ሲናሪዮ ስናየው አብይ አህመድ ባቀረበው ጥሪ መሰረት ከደቡብ ኢትዮጵያ ክልል ተመልምለው ብር ሸለቆ ወታደራዊ ካምፕ ውስጥ ለስልጠና የመጡ ናቸው ማለት ነው።
እንደዛም ከሆነ እንግዲህ የብር ሸለቆ ሰልጣኞች መሆናቸው ከተረጋገጠ ስልጠናቸውን እስኪጨርሱ ድረስ እንደማንኛውም ግለሰቦችና ወጣቶች ሲቪሎች እንደሆኑ ነው የሚቆጠረው። ከዛ አንጻር አሁን የነዚህ ወጣቶች እጣ ፈንታ ምንድነው? እሱም የሆነው
በሚገባ ልብሳቸውን ቀይረን ተንከባክበና የሚገርም ትምህርት ሰተን ደቡብ ኢትዮጵያ ሆነው ስለ ፋኖና ስለ አማራ ህዝብ ያላቸው ግንዛቤና የሚነገራቸው የሚሰሙት የርቀት ታሪክ ተቀይሮ አማራ ማለት ምን አይነት መልካም ህዝብ እንደሆነ ተገንዝበው የፋኖ ትግል እውነተኛ የነጻነት ትግል እንደሆነ ገብቷቸው ትምህርት ተሰጠው አሁን ለቀይ መስቀል እናስረክባቸው በዝግጅት ላይ ነው። ቀይ መስቀልም ወደኛ እየመጣ ነው። በቅርቡ ለቀይ መስቀል እናስረክባቸዋለን።
እንግዲህ እርስዎ ይሄንን ይላሉ፣ ግን ትናንትናና ዛሬ ያነጋገርናቸው ወላጆቻቸው የሚሉት እነዚህ የታገቱት ሰራተኞች ወታደራዊ ስልጠና እንዲወስዱና በውጊያ እንዲሳተፉ እየተገደዱ እንደሆነ፣ እንዲሁም ደግሞ የግድያ ዛቻም እየደረሰባቸው እንደሆነ ወላጆች ሰምተናል ሲሉ ለአሜሪካ ድምጽ ተናግረዋል። እዚህ ላይ ምን ይላሉ?
አንድም ከነዚያ ከ240ዎቹ ውስጥ አንድም ሰው የአካል ድብደባ ደርሶበት ከሆነ፣ አንድም ሰው ተገዶ ፋኖ እንዲሆን ጠመንጃ እንዲሸከም ተገዶ ከሆነ፣ አንድም ሰው ያለ ምርጫውና ፍላጎቱ እኛ የፈለግነው ፕሮፓጋንዳ እንዲናገር ተገዶ ከሆነ የዓለም አቀፉ ማህበረሰብም ቮይስ ኦፍ አሜሪካም ሂውማን ራይትስ ዎችም የኢትዮጵያ ሰብአዊ መብት ኮሚሽንም አስፈላጊውን አጣሪ ኮሚቴ ልከው ማጣራት ይችላሉ። አላስገደድናቸውም። ጀስት ስለኛ አላማ ነው ያስረዳናቸው። ስለቆምንበት ስለምንዋደቅለት ትግል ነው የነገርናቸው። ማንንም አላስገደደም። ማንንም ዲሞክራሲያዊ መብታቸውንም ሰብአዊ መብታቸውንም የነካ የለም።
የደስታ ዜና አለኝ ብለዋል። መቼ ነው እነዚህ ሰዎች ለቀይ መስቀል ተላልፈው የሚሰጡት?
ቀይ መስቀሎች ወደኛ እየመጡ ነው። ከቻልን በ72 ሰዓት ወይም በ100 ሰዓት ውስጥ ለማስረከብኛ ዝግጁ ነን። እነሱ በደረሱበት ጊዜ ውስጥ ሁኔታውን አጥንተው ነው የሚገቡት። ቀይ መስቀሎች በ100 ሰዓት ውስጥ ከመጡ እናስረክባቸዋለን። ነገር ግን በማናቸውም ጊዜ ከመጡ ዛሬም አሁን እናንተ በመኖራበት ጊዜ ከደረሱ መቼም ቢደርሱ እኛ እናስረክባለን። ከዚያ ግን እንክብካቤያችን ይቀጥላል።
አቶ ማርሸት ፀሐይ ወጣቶቹ የጠቅላይ ሚኒስትር አብይ ጥሪ ተከትለው የተመለመሉ ናቸው ባሉት ላይ ከመንግስት ምላሽ ለማግኘት ወደ ኮሙኒኬሽን ጉዳይ ሚኒስትሩ አቶ ለገሰ ቱሉ ደውለን ምላሽ አላገኘንም። በተጨማሪም ቀይ መስቀል ጉዳዩን ያውቀው እንደሆነ ለማጣራት ጥረት እያደረግን ነው። ምላሽ እንዳገኘን ይዘን እንመለሳለን። ከአሜሪካ ድምጽ ዋሽንግተን ዲሲ ኤደን ገረመው።
በጉዳዩ ላይ ምላሽና አስተያየት እንዲሰጡን ለደቡብ ኢትዮጵያ ክልል የሰራተኞችና ማህበራዊ ጉዳይ ቢሮ ኃላፊም በተደጋጋሚ ብንደውላቸውም ስልካቸውን አያነሱም። ይሁን እንጂ ኒኮቲካም ኮንስትራክሽንና ትሬዲንግ ኃላፊነቱ የተወሰነ የግል ማህበር የካቲት 13 ቀን 2016 ዓ.ም ድጋፍ ይደረግልኝ ሲል ለክልሉ የሰራተኞችና ማህበራዊ ጉዳይ ቢሮ በደብዳቤ ላቀረበው ጥያቄ ቢሮው የካቲት 13 ቀን 2016 ዓ.ም ለቀጣሪ ኩባንያው በጻፈለት ደብዳቤ ሰራተኞቹ ከጋርዱላ፣ ከአሌና ከአሪዞኖች እንዲመለመሉ ፈቃድ መስጠቱ ታውቋል። እነዚህን ደብዳቤዎች የተመለከቱና ዋቢ ያደረጉ የታጋች ሰራተኞች ቤተሰቦች የክልሉን መንግስት ተጠያቂ አድርገዋል። ካለፈው ሳምንት አንስቶ ማብራሪያ እንዲሰጡን የጠየቅናቸው የደቡብ ኢትዮጵያ ክልል የሰራተኞችና ማህበራዊ ጉዳዮች ቢሮ ኃላፊ ቀጠሮ ከመስጠት ውጪ ፈቃደኛ መሆን አልቻሉም። የጋርዱላ ዞን አስተዳዳሪ አቶ ብርሃኑ ኩናሎ በበኩላቸው የሚመለከታቸው አካላት ጥረት ማድረጋቸውን ጠቅሰው ውጤት ግን አላመጣም ብሏል።
እስከ ፌደራል ድረስ ያለው የፌደራል መንግስትም እና የአማራ መንግስትም በእርግጥ ከኛ ጋር በቅንጅት እየሰሩ ላሉት እጅግ በጣም ከፍ ያለ ምስጋና አለን። ነገር ግን እስካሁን በሰራነው ስራ የኛ ክትትል እና ለማስለቀቅ የሚደረገው ጥረት ውጤት ማምጣት አልቻለም።
ታጋቾቹ በነፍስ ወከፍ እስከ ብር 300 ሺህ እንዲከፍሉ ተጠይቋል ያሉት አቶ ብርሃኑ ኩናሎም ሆኖም ለማስለቀቅ ጥረት መቀጠሉን አመልክቷል። የኢትዮጵያ ሰብአዊ መብቶች ኮሚሽን በጉዳዩ ላይ ክትትል እያደረገ እንደሆነ ለማረጋገጥ ለኢሰማኮ ባህር ዳር ቅርንጫፍ ኃላፊ በተደጋጋሚ ስልክ ብንደውላቸው ስልካቸውን ባለማንሳታቸው ለምን ኮሚሽኑ ዝምታ አመረጠ ለሚለው የቤተሰቦቻቸው ጥያቄ ምላሽ አላገኘንም። ለአሜሪካ ድምጽ ራዲዮ ዮናታን ዘብዲዮስ ሐዋሳም።